ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐምሌ 7 2010 ዓ ም ዕለታዊ ስርጭታችንን ነው። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን የምናደርሰው ዘገባ የሚሆነው ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመጪው ዓመት በጥቅም 9 2011 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6 2010 ዓ ም ያስተላለፉትን መልእክት ሙሉ ይዘቱን እናስደምጣችኋለን። የዛሬው ለስርጭት አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመጪው ዓመት በጥቅም 9 2010 ዓ ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ይሆን ዘንድ በሰኔ 6 2010 ዓ ም መልእክት ማስተላለፋቸው ይታወሳል። እንደሚታወቀው በዓለም አቀፍ ደረጃ የድሆች ቀን እንዲከበር ለመጀመሪያ ጊዜ የወሰኑት ርዕሰ ሊቃነ ጳጳሳት ፍራንቺስኮ እንደሆኑ የሚታወቅ ሲሆን የመጀመሪያው ዓለም አቀፍ የድሆች ቀን በጥቅምት 8 2010 ዓ ም በቃላት ሳይሆን በተግባር እንውደድ በሚል መሪ ቃል ተከብሮ ማለፉ የሚታወስ ሲሆን ይህ መሪ ቃል የተወሰደው ልጆች ሆይ በተግባርና በእውነት እንጂ በቃልና በአንደበት ብቻ አንዋደድ ከሚለው ከአንደኛው ዮሐንስ ከምዕራፍ 3 ቁጥር 18 ላይ እንደተወሰደ በወቅቱ መዘገባችን ይታወሳል። ይህ አንደኛው ዓለም አቀፍ የድሆች ቀን ቫቲካንን ጨምሮ በተለያዩ የዓለማችን ክፍሎች ተከብሮ ማለፉም ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቺስኮ በመጪው ጥቅም 9 2011 ዓ ም ለሚከበረው ሁለተኛው ዓለም አቀፍ የድሆች ቀን የመረጡት መሪ ቃል ይህ ችግረኛ ጮኸ እግዚአብሔርም ሰማው የሚለው ከመዝሙረ ዳዊት ከምዕራፍ 34 ከቁጥር 7 የተወሰደ እንደሆነ መግለጻችን ይታወሳል።
Thank you.
ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በመጪው ጥቅምት 9 2011 ዓ.ም ምረት ለሚከበረው ሁለተኛው ዓለም አቀፍ የድሆች ቀን ያስተላለፉትን መልእክት ሙሉ ይዘቱን እንደሚከተለው እናቀርብላችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። መዝሙረ ዳዊት ምዕራፍ 34 ቁጥር 7። እነዚህ የመዝሙረ ዳዊት መጽሐፍ ጸሐፊ ቃላት የእኛ ቃላት ሊሆኑ የሚችሉት እኛ ራሳችን በተለምዶ ስማቸው ድሆች ተብለው የተፈረዱ ብዙ ወንድሞቻችንንና እህቶቻችን ያጋጠማቸውን የተለያዩ መከራዎችንና መገለሎችን መቋቋም እንዲችሉ ስናደርግ ብቻ ነው። የመዝሙረ ዳዊት ጸሐፊ የሚናገረው ስለ መከራ ብቻም አይደለም፣ ነገር ግን በተቃራኒው ነው። ዘማሪው ዳዊት ቀጥተኛ የሆነ የድህነት ተመክሮ ያለው ሲሆን ይህንን የድህነቱን ተመክሮ እግዚአብሔርን ማመስገኛ ወደ ሆነው ወደ መዝሙር ቀይሮታል። ይህ መዝሙር ዛሬ ብዙ አይነት ድህነት ተጠናውቶን ለምንገኝ ለእኛ እውነተኛ ድሃ ማን እንደሆነ ለመረዳትና የእነሱን ጩኸት ለመስማትና የእነሱን ፍላጎት ለማወቅ እንደ ተጠራን እንድንገነዘብ ዕድሉን ይሰጠናል። በመጀመሪያ እግዚአብሔር ወደ እሱ የሚጮኹ ድሆችን ድምፅ ይሰማል። ይህም እርሱን የሚጠባበቁ ድሆች በሐዘንና በብቸኝነት መንፈስ የተነሣ ልባቸው የተሰበረ ሰዎች፣ እንዲሁም በመገለል ውስጥ ለሚኖሩ ሰዎች መልካም የሆነ ዜና ነው። ጌታ ሰብአዊ ክብራቸው በግፍ የተገደበ ነገር ግን ብርሃን ለማየትና መጽናናትን ለማግኘት ለማየት ጥንካሬ ያላቸውን ሰዎች ጩኸት ይሰማል። በሐሰት ፍትሕ ስም በስደት የሚሰቃዩ ሰዎችንና ያልተገቡ መጠሪያ ሊሰጣቸውን እንኳን በማይገባው በጨቋኞች መዋቅሮችና በሁከት ውስጥ እንዲገቡ የተደረጉ ሰዎችን ድምፅ እግዚአብሔር ያዳምጣል። ያም ሆኖ ግን እነዚህ ሰዎች ደህንነታቸው በእግዚአብሔር ዘንድ እንዳለ ያውቃሉ። ከሁሉም በላይ ደግሞ ከዚህ ጸሎት የሚወጣው መንፈስ የሚያቅፈን፣ የሚሰማን፣ የሚንከባከበንና የሚቀበለን አባት እንዳለን እንድንገነዘብም ያደርገናል። እነዚህን ቃላት ተመሳሳይ በሆነ መልኩ ይበልጡኑ ለመረዳት ያስችለን ዘንድ ጌታችን ኢየሱስ ክርስቶስ በተራራው ላይ በሰበከው ስብከት ውስጥ የሚገኘውን በመንፈስ ድሃ የሆኑ ሰዎች ሁሉ የተባረኩ ናቸው፣ መንግሥተ ሰማያት የእነርሱ ናትና የማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ የተጠቀሰው ጋር ማመሳከር ይኖርብናል። እንደዚህ አይነት ልዩ አጋጣሚዎች ብዙ መንገዶችን ለመግለጽ የሚያዳግቱና የማይቻል ነገሮች ሲሆኑ፣ ነገር ግን እኛ ለሌሎች በተለይም እንደ ዘማሪው ዳዊት ለድሆች፣ ለተጠሉትና ለተገለሉ ሰዎች ሁሉ እኛ ይህንን ለመመስከር መሻታችንን መግለጽ ይኖርብናል። በተለይም ብዙውን ጊዜ ሀብትን እንደ ዋነኛ ዓላማ ወይም ግብ አድርጎ በሚቆጥረው ዓለማችን የተነሳ ሰዎች ይገለሉ ይሆናል እንጂ እንደ እውነቱ ከሆነ ግን ማንም ሰው ከእግዚአብሔር ፍቅር የተገለለ በፍጹም ሊሆን አይችልም። መዝሙር 34 የድሆችን አቋምና ከእግዚአብሔር ጋር ያለውን ግንኙነት ለማመላከት በማሰብ ሦስት ግሶችን ይጠቀማል። በቅድሚያ መጮህ የሚለውን እናገኛለን። የድህነት ሁኔታ በአንድ ቃል ሊገለጽ አይችልም፣ ግን ሰማያትን አቋርጦ ወደ እግዚአብሔር ይደርሳል። የአንድ ድሃ ጩኸት ሥቃዩንና ብቸኝነቱን እንዲሁም ጥርጣሬውንና ተስፋውን የማያስተጋባ ከሆነ ታዲያ የተለየ ነገር ሌላ ምን ያስተጋባ? ይህ ወደ እግዚአብሔር የተደረገና በእግዚአብሔር ፊት የሚቀርበው ጩኸት የኛን በዝምድር ያለነውን ሰዎች ልብ ዘልቆ የማይገባ ግድ የለሽ እንድንሆን ያደረገውና ምንም ነገር እንዳልተከሰተ አድርገን እንድንቆጥር ያደረገው እንዴት ነው ብለን ራሳችንን ልንጠይቅ ይገባል። በእንዲህ አይነቱ ዓለም አቀፍ የድሆች ቀን በሚከበርበት ወቅት በእርግጥ የእንዲህ አይነቱን ድምፅ መስማት እንችል እንደሆነ ወይም እንዳልሆነ መረዳት እንድንችል አእምሮአችንን በጥልቀት እንድንመረምር ተጠርተናል። የእነርሱን ድምፅ ለይቶ ለማወቅ የምንችለው በጸጥታ ውስጥ ያንን ድምፅ በመፈለግ ብቻ ነው። እኛ ራሳችን ብዙ የምንናገር ከሆንን ግን ይህንን ድምፅ ለይተን መስማት በፍጹም አንችልም። ብዙውን ጊዜ ይህንን ጩኸት ለመስማት የተለያዩ ተነሳሽነት ያላቸው ሐሳቦች እንደሚቀርቡ የሚታወቅ ሲሆን እነርሱም ተገቢና አስፈላጊ የሆኑ ነገሮች ቢሆንም ቅሉ ነገር ግን ብዙውን ጊዜ እንደምናየው ይህ ነገር የድሆችን ጩኸት ትክክለኛነት ከማረጋገጥና ከመቀበል ይልቅ ይህንን አገልግሎት የሚሰጡ ሰዎችን ለማስደሰት የሚደረግ ተግባር ሆኖ እንዳይቀር እሰጋለሁ። ይህ ከሆነና የድሆችን ጩኸት በሚሰማበት ወቅት የእኛ ምላሽ ተመጣጣኝ ካልሆነ የእነርሱን ሁኔታና ችግር በአግባቡ ማስተጋባት አንችልም ማለት ነው። አንቀጽ 3 መልስ መስጠት የሚለው ደግሞ ሁለተኛው ግስ ነው። ዘማሪው ዳዊት እንደሚለው እግዚአብሔር የድሃውን ጩኸት ከማዳመጥ ባሻገር መልስ እንደሚሰጥ ይናገራል። በመላው የድህነት ታሪክ ውስጥ እንደተረጋገጠው ለድሆች ፍቅራዊ በሆነ መልኩ እግዚአብሔር ምላሽ ሰጥቷል። አብርሃምና ሚስቱ ሳራ ዕድሜያቸው በገፋበት ወቅት ልጅ ለማግኘት የነበራቸውን ጉጉት ለእግዚአብሔር በገለጹበት ወቅት እግዚአብሔር ተገቢውን ምላሽ ሰጥቷቸው ነበር። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 1 እስከ 6 እንደ ተጠቀሰው ሙሴ የሚቃጠል በሚመስል ቁጥቋጦ ውስጥ የእግዚአብሔር መለኮታዊ ስም በተገለጸበት ወቅትና የእርሱን ሕዝብ ከግብፅ ባርነት ለማውጣት ተዕልኮ በተቀበለበት ወቅት ይህ ነገር ተፈጽሟል። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 እስከ 15 እናም የእስራኤል ሕዝብ በምድረ በዳ ውስጥ በነበሩበት ወቅት በረሃብ እና በጥማት በሚሰቃዩበት ወቅት ሕዝቡ ጣዖት ማምለክ በጀመረበት ፈታኝ በሆነ ወቅት እንኳን ሳይቀር እግዚአብሔር በበቂ ሁኔታ ለሕዝቡ ምላሽ ሰጥቷቸዋል። እግዚአብሔር በደህንነት ታሪክ ውስጥ በአካላዊና በመንፈሳዊ ቁስሎች የሚሰቃዩትን የድሆችን ጩኸት ለመመለስ ጣልቃ መግባቱ የሚታወቅ ሲሆን ያጡትን ፍትሕ መልሶ እንዲጎናጸፉ በማድረግና አዲስ በክብር የተሞላ ሕይወት እንዲጀምሩ እንደረዳቸውም ይታወቃል። እግዚአብሔር የሰጠው መልስም በሱ የሚያምኑ ሰዎችን ሁሉ ምንም እንኳን ሰብአዊ የሆነ ውስንነት ቢኖርባቸውም እግዚአብሔር የሰጠውን ዐይነት ምላሽ ድሆች ለሚያቀርቡት ጩኸት የተቻለንን ምላሽ ልንሰጥ ይገባል። ይህ ዓለም አቀፍ የድሆች ቀን በተቻለ መጠን በመላው ዓለም ከምትገኘው ቤተ ክርስቲያን ጋር በጋራ በመሆን በየትኛውም ስፍራ የሚገኙ ያልተሰሙ የድሆችን ጩኸት ምላሽ መስጠት ያስፈልጋል። ምናልባትም ይህ የምናደርገው ጥረት በድህነት ምድረ በዳ ውስጥ አንድ ጠብታ ውሃ እንደ ማንጠባጠብ ተደርጎ ሊታይ ይችል ይሆናል። ይሁን እንጂ ይህ ጥረት እርዳታን ለሚያስፈልጋቸው ሰዎች ካለን በማካፈል በወንድሞቻችንና በእህቶቻችን ሕይወት ውስጥ በንቃት ተሳትፎ የምናደርግበት ካለን የማካፈል ምልክት ሆኖ ሊታይ ይችላል። ድሆች የሚያስፈልጋቸው አንድ ሥልጣን ያለው ኃይል እንዲገዛቸው ሳይሆን ነገር ግን ጩኸታቸውን የሚሰሙ የብዙ ሰዎችን ግላዊ ተሳትፎን ይሻሉ። በዚህ ረገድ አማኞች ለድሆች የሚያደርጉትን ድጋፍ እንዲሁም ጊዜያዊ የሆነ ድጋፍ ማድረግ ብቻ ሳይሆን ነገር ግን ግላዊ ተሳትፎን በታከለበት መልኩ በፍቅር ኃይል በተሞላ መልኩ ሊያከናውኑ ይገባቸዋል። ይህም ድሆች እንዲከበሩ ያደርጋቸዋል። አንቀጽ 4 ሶስተኛው ግስ ነጻ ማውጣት የሚለው ነው። በመጽሐፍ ቅዱስ ውስጥ የተጠቀሱት ድሆች እግዚአብሔር ክብራቸውን እንደሚመልስላቸውና እንደሚቀበላቸው እርግጠኞች ነበሩ። ድህነት በራሱ ጊዜ የመጣ ነገር ብቻ ሳይሆን ራስ ወዳድነት፣ በኩራት፣ በስግብግብነትና በፍትህ መጓደል የተነሳ የሚፈጠር ነገር ነው። እነዚህ ነገሮች ከሰው ልጅ እድሜ እኩል ያስቆጠሩ ዘመን የተሻገሩ ክፉ ነገሮች ሲሆኑ ንጹህ የሆኑ ሰዎች በእነዚህ ነገሮች ውስጥ ገብተው የሚሰቃዩ ሲሆን በዚህም የተነሳ በሰው ልጆች ህይወት ውስጥ ማህበራዊ ደረጃዎች ላይ አስደንጋጭ ውጤትን አስከትሏል። የእግዚአብሔር ነጻ የማውጣት ተግባር ለነርሱ ሀዘናቸውንና ጭንቀቶቻቸውን ለሚገልጹ ሰዎች ደግሞ የደህንነት ድርጊት ነው። የእግዚአብሔር ጣልቃ ገብነት የድህነት እስር ቤትን በር ይከፍታል። በመዝሙረ ዳዊት ውስጥ የሚገኙ ብዙ መዝሙሮች የሚተርኩትና የሚያከብሩት ይህንኑ የግል ሕይወት ውስጥ የተንጸባረቀውን ይህን የደህንነት ታሪክ ያውጃሉ፣ ያከብሩታልም። እንዲህም እያሉ እርሱ የተጨነቀውን ሰው ጭንቀት አልናቀም፣ ቸልም አላለምና ፊቱንም ከነርሱ አልሰወረም፣ ነገር ግን ድረስልኝ ብሎ ሲጮ ሰማው በማለት ይዘምራሉ። የእግዚአብሔርን ፊት ማሰላሰል ማለት የእርሱን ወዳጅነት፣ የእርሱን ቅርብነትና ደህንነታችን ምልክት ነው ማለት ነው። መከራዬን አይተሃልና የነፍሴንም ጭንቀት አውቀሃል፣ ለጠላት አሳልፈ አልሰጠኸኝም፣ ነገር ግን እግሮቼን ሰፊ ቦታ ላይ አቁመሃቸዋል። መዝሙረ ዳዊት ምዕራፍ 31 ከቁጥር 7 እስከ 8 እንደ ተጠቀሰው የድሆችን እግር በሰፊ ቦታ ላይ እንዲቆም ማድረግ እነርሱን ከአዳኝ ወጥመድ ማዳንና በመንገዳቸው ውስጥ ከተሰወረው ወጥመድ በመታደግ በፍጥነት ወደፊት እንዲጓዙና ሕይወትን በንጽሕና እንዲመለከቱ ማድረግ ማለት ነው። የእግዚአብሔር ደህንነት መልካም አቀባበል ላደረጉ ድሆች የሚያገለግል ሲሆን ጥበቃ የሚያስፈልጋቸው ሰዎች ሁሉ የእርሱን ጓደኝነት እንዲለማመዱ ያስችላቸዋል። ይህም በተጨባጭና በሚታይ መልኩ ትክክለኛ የሆነ የደህንነት መንገድ እየመጣ እንደሆነ ያሳየናል። እያንዳንዱ ክርስቲያንና እያንዳንዱ ማኅበረሰብ ድሆችን ነጻ ለማውጣትና ለማብቃትና የመላው ማኅበረሰብ አካል እንዲሆኑ በመርዳት የእግዚአብሔር መሣሪያ እንዲሆኑ ተጠርተዋል። በተጨማሪም ለድሆች ጩኸትና ድሆችን ለመርዳት ትኩረት እንድንሰጥ ይረዳናል። አንቀጽ 5 ብዙዎቹ ድሆች በማርቆስ ወንጌል ውስጥ ከተገለጸው ከበርተለሜዎስ ታሪክ ውስጥ ተደብቀው ይገኛሉ። በርተለሜዎስ ዓይነ ስውር የነበረ ሰው ሲሆን በመንገድ ዳር ቁጭ ብሎ ምጽዋት ይለምን ነበር። አንድ ቀን ኢየሱስ በዚያ እያለፈ መሆኑን በተረዳ ጊዜ በታላቅ ድምፅ የዳዊት ልጅ የሆንክ ኢየሱስ ሆይ ማረኝ እያለ ጮኸ። ብዙዎቹ ግን ዝም በል አትጩህ ብሎ ገሰጹት። ነገር ግን እርሱ አብዝቶ ጮኸ። የእግዚአብሔር ልጅ ግን የእርሱን ጩኸት ሰማ። ምን እንዳደርግልህ ትፈልጋለህ በማለት ይጠይቀዋል። ዓይነ ስውር የነበረው ሰውም መምህር ሆይ መልሼ እንዳይፈቀድልኝ ብሎ ይመልስለታል። በመዝሙረ ዳዊት ውስጥ የተገለጸው ጩኸት በቅዱስ ወንጌል ውስጥ ይፋ ሲሆን እናያለን። በርተለሜዎስ በጣም ድሃ የነበረ ዓይኑ ማየት የማይችልና በዚህም ምክንያት ሥራ መሥራት የማይችል ሰው በመሆኑ አቅም የለሽ እንዲሆን አድርጎት ነበር። ዛሬም ቢሆን የዚህ አይነት የኑሮ አካሄድ የሚከተሉ ሰዎች ስንት ናቸው? በሰው ልጆች ሕይወት ውስጥ የተደረጉ ማሻሻያዎች ቢኖሩም መሰረታዊ የሆኑ ነገሮች ባለ መሟላታቸው የተነሳ በተለያዩ የማህበራዊ ባርነት ስራዎች ምክንያት ከዚህ ውስጥ ለመውጣት አዳጋች በመሆኑ የተነሳ ብዙ ሰዎች መሰረታዊ የሚባሉ ነገሮች ሳይሟሉላቸው በመኖር ላይ ይገኛሉ። ዛሬም ቢሆን እንደ በርተለሜዎስ በመንገድ ዳር ቁጭ ብለው የሚለምኑ ለሕይወታቸው ትርጉም አጥተው ህልውናቸውን እስከ መጠራጠር የደረሱ ስንት ሰዎች አሉ? አንድ ሰው ወደ እሱ መጥቶ አይዞህ ተነስ እሱ እየጠራህ ነው የሚለውን ጥሪ እየተጠባበቁ የሚገኙ ብዙ ድሆች በየመንገዱ ላይ ይኖራሉ። በሚያሳዝን መንገድ በተቃራኒው እየተከሰተ ይገኛል። ድሆች ድምጻቸው እንዳይሰማ እየተደረገ ጸጥ ብለው እንዲኖሩ እየተገደዱ እየተጨቆኑም ይገኛሉ። ድምጻቸው እንዳይሰማ ይደረጋል። ድሆችን ከመፍራት የተነሳ እነርሱን እንደ ድሃ አድርጎ ከመቁጠር ባሻገር በመሄድ የጸጥታ የደህንነትና ያለመረጋጋትን ይፈጥራሉ በሚል ሳቤ የተነሳ ከዕለት ተዕለት ሕይወታቸው ልምዳቸው ተነጥለውና ተገለው በሩቅ እንዲኖሩ ይገደዳሉ። አዝማሚያው በእኛና በእነርሱ መካከል ርቀት መፍጠር ይመስላል። ይህንንም በማድረጋችን በግንዛቤ እጥረት ይሁን በሌላ ምክንያት እነርሱን በምናገልበት ወቅት ሁሉ ድሆችን የማያገልና ሁል ጊዜ ለድሆች ቅርብ ከሆነው ወደ እርሱ ከሚጠራቸውና ከሚያጽናናቸው ከጌታ እየራቅን መሆናችንን እንዘነጋለን። ነቢዩ ኢሳይያስ በምዕራፍ 58 ከቁጥር 6 እስከ 7 ላይ የጭቆናን ሰንሰለት እንድትበጥሱ፣ የቀንበርን ገመድ እንድትከፍቱ፣ የተጨቆኑትን ነፃ እንድታወጡ፣ ቀንበርን ሁሉ እንድትሰባብሩ አይደለምን? ምግብህን ለተራበ እንድታካፍለው፣ ተንከራታቹን ድሃ ወደ ቤትህ እንድታስገባው፣ የተራቆተውን ስታይ እንድታለብሰው፣ የሥጋ ዘመድህንም ፊት እንዳትነሳው አይደለምን? በማለት በቃሉ በአማኞች ሕይወት ውስጥ ሊኖር ስለሚገባው የአኗኗር ዘይቤ ይናገራል። እንደነዚህ ዐይነት ያሉ መልካም ተግባሮች ደግሞ ኀጢአትህ ይቅር እንዲባልልህና የዚያን ጊዜ ትጠራለህ፣ እግዚአብሔርም ይመልስልሃል፣ ለእርዳታ ትጮኻለህ፣ እርሱም አለውልህ ይልሃል። የጭቆናን ቀንበር የክፋትን ንግግርና ጣት መቀሰርን ካንተ ብታርቅ በምትጠራኝ ጊዜያት በሙሉ እኔ እሰማሃለሁ ይላል እግዚአብሔር። ኢሳይያስ ምዕራፍ 38 ቁጥር 9 ላይ እንደሚለው ለድሆች ጥሪ ምላሽ በምንሰጥበት ወቅት ሁሉ እግዚአብሔር የእኛንም ጩኸት ያዳምጣል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በመጪው ዓመት በጥቅምት 9 2011 ዓ.ም ለሁለተኛ ጊዜ ለሚከበረው ዓለም አቀፍ የድሆች ቀን ዝግጅት ይሆን ዘንድ በሰኔ 6 2010 ዓ.ም ያስተላለፉትን መልእክት ግማሽ ይዘቱን ነበር። በሚቀጥለው ሳምንት ዝግጅታችን ቀሪዎቹን መልእክቶች እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን።
Let me throw it to you. ጭንቀቱ አሳባቸውን በትኗል በዙፋን አዋርዶ ትሁታንን ደግሞ ከፍ ከፍ ያደርጋል
ማዳኑንም ያሳያል
ማዳኑንም ይገልጻል።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
ዘላለም ምህረቱ ትዝ ይለዋል።